ስራይ ድምጽ እየተዘጋጀ ከደቡባዊ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። በዚህን ሰዓት ከእግዚአብሔር ማድ ለመቋደስ ዝግጁ ሆናችሁ የቀረባችሁትን ወንዶችና ሴቶች ባሪያዎችን ሁሉ እግዚአብሔር ይባርካችሁ ጸጋውንም ያብዛላችሁ እያልን የዛሬውን ዝግጅታችንን እንጀምራለን። እግዚአብሔር ወዳጆቼ እኔንም ሆነ እናንተን ሁላችንንም በተለያየ አይነት መንገድ ይገናኛል። በዚህን ሰዓት ምናልባት ይወቱ ደካክሞ ቆዝሞ የጥንት ብርታቱን የሚያስታውስ ሊኖር ይችላል። እኔ ደክሜያለሁ፣ የድሮ ህይወቴ ከርቶኛል፣ የእምነት ጉልበቴም ላልቷል፣ ቁርጭምጭሚቶች የሙሉ ከርተውኛል እያለ በትካዜ የቀረበ ሊኖር ይችላል። እስቲንን ዝማሬ ብንጋብዘውስ? ሰዓት እግዚአብሔር አምላኬና መድኃኒቴ ሆይ ጠፋሁኝ ጌታ ወዮልኝ የምትል ነፍስ ትኖር ይሆናል። ያንተን የበረከት እጅ ተለማመደች፣ አሁን ግን ቆዝማ ተራቁታ ነው ደረቋን የምትቆም ነፍስ ልትኖር ትችላለች። አቤቱ አባቴና አምላኬ ሆይ በዚህች ሰዓት ማጽንሃለሁ። ይህችን ነፍስ እንደገና የማንሳት ኃይል ያለ አንተ ብቻ ነህ። እግዚአብሔር አባቴና አምላኬ ሆይ ስጋና ወተት ሊያቆመው አይችልም። የተለያዩ አይነት ምግቦችም ደግሞ እንደገና በበረከት እንዲቆም ሊያግዙት አይችሉም። ያንተ መንፈስ ከስጋና ከወተት ይበልጣል፣ ከእንቁላልና ከተለያዩ አይነት የተዘጋጁ ምግቦች ይበልጣል። ጌታዬ ሆይ ከመንፈሳዊ ማድህ ደግሞ ይህችን ነፍስ እንድትታደጋትና እንድትመግባት እኔ ባሪያህ በዚህች ስፍራ ሆኜ ወደ አንተ ጸልያለሁ። እግዚአብሔር አምላኬ ሆይ ከናፍርቶቿ ተከፍተው ያንተን ታላቅነት ይገልጹ የነበሩ እነሆ እጆቿን ጌታዬ ሆይ ዘርግታ በድውዮች ላይ ስትጫን እነሆ አምላኬ ሆይ ስንቶች አጋንንቶች እንዳልወጡ ሁሉ ስንቶችም ደግሞ እንዳልተፈወሱ ሁሉ ዛሬ ለራሷ መድኃኒትን ፈላጊ ሆና የቆመች ነፍስ ልትኖር ትችላለች። እግዚአብሔር ሆይ አንተ ታውቃለህ፣ እኔ ግን ወደ አንተ እንዲሁ ጸልያለሁ። ምናልባት እግዚአብሔር አምላኬ ሆይ ይህ የባሪያህ ድምጽ በእያንዳንዱ ቤት ገብቶ የደከሙትን ላንተም ደግሞ ሲቆሙ የነበሩትን እግዚአብሔር ሆይ እንድትፈልጋቸው ጌታ ሆይ እኔ በዚህን ጊዜ ጸልያለሁና አንተ እቺን ነፍስ ተገናኛት። እግዚአብሔር አምላኬና መድኃኒቴ ሆይ በእውነት ልጆችን አንተ እንዲሁ በከንቱ በተኩላዎች እጅ አትጥልምና ስለዚህም ደግሞ አመሰግናለሁ። የባዘነውን ፈላጊ አንተነ፣ የደከመውንና የወደቀውን የምታነሳ አንተነ። እግዚአብሔር አምላክ ሆይ ወደ ምህረትህ ጉያ ደግሞ እንድትሰበስባት እንድታጠነክራትና እንድታቆማት ይህች ለሊት ሰዓት ነጋ እግዚአብሔር አምላኬ ሆይ በብርታትህና በኃይል እንድትገናኛት ለምንሃለሁ በመድኃኒታችንና በጌታችን በኢየሱስ ክርስቶስም አሜን።
ተፋውን ጌታ ካለ
እግዚአብሔር ለዘላለም የተመሰገነ ይሁን። ወነት ወገኖቼ ይህንን ድንቅ ጌታ ያመለክን በውድቀታን ቀርም በንሳ ልብ አሁን በጌታ ፊት የቀረበችውን ህይወት ኢየሱስ ክርስቶስ የእግዚአብሔር ልጅ ታደጋታል። ደስ ይበልሽ አንቺ ነፍስ ሆይ። እግዚአብሔር እነዚህን የጥንት የሙሉ ወንጌል ዘማሪያንን አብዝቶ ባሉበት ስፍራ ይባርካቸው እንላለን። አድማጮች ከምዕራፍ 22 እስከ ምዕራፍ 26 ባሉት ውስጥ የተመለከት ነው ዳዊት ቤተ መቅደሱን ለመገንባት እንዴት እንደተዘጋጀ ነበር። በዚያ ውስጥ እረኞችና ጠባቂዎች መደራጀታቸውን፣ ገንዘብ ሰብሳቢዎች መመደባቸውን፣ ፈራጆችና መሪዎችም መሾማቸውን፣ እንዲሁም ዘማሪዎችና የዜማ መሳሪያዎች መደራጀታቸውን ተመልክተን ነበር። ዛሬው ምሽት ክፍለ ጊዜያችን እንግዲህ ከምዕራፍ 27 ቀሪውን ክፍል ይዘንላችሁ ቀርባለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ዜና ምዕራፍ 27 ቁጥር 1ን ተመልከቱ። አንደኛ ዜና ምዕራፍ 27 ቁጥር 1ን አውጡ። መኳንንቶችና ልዑላን በአገልግሎቱ ላይ ስለመመደባቸው ደግሞ ከዚሁ ከምዕራፍ 27 እንመለከታለን። የእስራኤልም ልጆች አባቶች ቤቶች አለቆችና የሺያለቆች የመቶ አለቆችም በየክፍሎች ነገር ሁሉ ንጉሱን ያገለግሉትም ሹማምንቶች እንደ ቁጥራቸው እነዚህ ነበሩ። እነዚህም ክፍሎች እያንዳንዳቸው 24000 ሆነው በአመት ወራት ሁሉ በየወሩ ይገቡና ይወጡ ነበር ይላል። አስራ ሁለት አለቆች ተመደቡ። እያንዳንዱ ሰው ወገኖቼ ከ24000 ጋር ገብቶ በአመት ውስጥ ካሉት ወራቶች ውስጥ አንዱን ወር ያገለግል ነበር። አለፍ ብላችሁ ቁጥር 16ን ተመልከቱ። በእስራኤልም ነገዶች ላይ እነዚህ ነበሩ። በሮቤላውያን ላይ የዚክሪ ልጅ አላዛር አለቃ ነበር። በስምዖናውያን ላይ የማዕካ ልጅ ሶፋጥያስ ይላል። እንግዲህ ከእያንዳንዱ ነገድ አንዳንድ ሰዎች ተወስደው በእስራኤል ላይ 12 ልዑላን ተመደቡ። አሁን ይህንን ክፍል ልብ በሉ። እግዚአብሔር ግን እስራኤልን እንደ ሰማይ ከዋክብት ያበዛ ዘንድ ተናግሮ ነበርና ዳዊት ከሀያ ዓመት በታች የነበሩትን አልቆጠረም። ዳዊት እምነት ባልነበረው ጊዜ የሕዝብ ቆጠራን ማካሄዱን ወይም ማድረጉን ታስታውሳላችሁ። ይህም ደግሞ ኃጢአት ሆኖ ተቆጥሮበታል። ይህም ድርጊቱ በእግዚአብሔር ላይ አለመታመኑን የሚያሳይ ነበር። እግዚአብሔር ግን እመነኝ፣ እኔ ለሰራዊት የሚያስፈልግህን ሰው ሁሉ ሰጣለሁ ያለውን አመነ። ስለዚህ አሁን ዳዊት ቆጠራን አላካሄደም፣ በእግዚአብሔር ቃል ኪዳንም ላይ አረፈ። አንደኛ ዜና ምዕራፍ 27 ቁጥር 23ን ተመልከቱ። ምዕራፍ 27 የሚያጠቃልለው ወገኖቼ በንጉሥ ዳዊት ግላዊ ሀብት ላይ የተሾሙትን መኳንንቶች በመዘርዘር ነው። አስተዋላችሁ? ምዕራፍ 27 የሚያጠቃልለው በንጉሥ ዳዊት ግላዊ ሀብት ላይ የተሾሙትን መኳንንቶች በመዘርዘር ነው። ከዚህ በመቀጠል እንግዲህ ወደ ምዕራፍ 28 ደግሞ እንሸጋገራለን ማለት ነው። የዳዊት የመጨረሻ መልእክት የምናገኘው ከዚሁ ከምዕራፍ 28 ነው። አስተዋላችሁ? የዳዊት የመጨረሻ መልእክት የምናገኘው ከአንደኛ ዜና ምዕራፍ 28 ይሆናል። በመጀመሪያ የዜና መጽሐፍ በመጨረሻዎቹ ሁለት ምዕራፎች ውስጥ በእስራኤል የሚገኙ መሪዎችን በሙሉ ባንድ ላይ እንዳሰባሰበ እንመለከታለን። ይህም ስብሰባ በዳዊት የሕይወት ዘመን ማብቂያ ላይ የተደረገ ታላቅ ስብሰባ ነበር። በዚህ ስብሰባም ላይ ለእስራኤልና ለሰለሞን የሚያቀርበው መልእክት ነበረው። ይህ ሁኔታም የዳዊትን አስተዋይነት ያመለክታል። እስቲ ቁጥር አንድን እናንብብ። ዳዊትም የእስራኤልን አለቆች ሁሉ፣ የነገዶቹንም አለቆች፣ ንጉሡንም በክፍል የሚያገለግሉትን የጭፍሮች አለቆች፣ ሻለቆቹንም፣ የመቶ አለቆችንም፣ በንጉሥና በልጆች ሀብትና ግዛት ላይ የተሸሙትን ጃንደረቦችንም፣ ጽኑዋን ኃያሉንም ሁሉ ወደ ኢየሩሳሌም ሰበሰበ ይላል። እስራኤልን ለመምራት ኃላፊነት የተጣለባቸው ሰዎች እነዚህ ናቸው። ንጉሡም ዳዊት በእግሩ ቆሞ እንዲህ አለ፣ ወንድሞቼና ሕዝቤ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን እግር ማረፊያ የረፍት ቤት ለመሥራት እኔ በልቤ አስቤአለሁ፣ ለሥራም የሚያስፈልገውን አዘጋጅቻለሁ ይላል። አንደኛ ዜና ምዕራፍ 28 ቁጥር 2ን ይመለከቷል። ከመልእክቱ የተነሳ በሽምግልናው ወቅት በመቆም ይህንን አስፈላጊና የመጨረሻ መልእክት ዳዊት ተናገረ። እግዚአብሔር ግን ይላል ቁጥር 3 እግዚአብሔር ግን የሰልፍ ሰው ነህና ደም ማፍሳልና ለስሜ ቤት አትሰራም ብሎኛል ይላል። ዳዊት በግልጽነት የሠራውን ሥራ ለሕዝቡ ከመናዘዝ አልራቀም። ወዳጆቼ እግዚአብሔር ቤተ መቅደሱን እንዳይገነባለት ለምን እንደ ከለከለው ምክንያቱን ግልጽ አድርጎ ተናገረ። እስቲ ቁጥር 5 የሚናገረውን ደግሞ እንመልከት። እግዚአብሔርም ብዙ ልጆች ሰጥቶኛልና ከልጆቼ ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግሥ ዘንድ ልጄን ሰለሞንን መርጦታል ይላል። ዳዊት እግዚአብሔር ሰለሞንን ለንጉሥነት እንደ መረጠና በዙፋኑም ላይ እንደ ሾመው በግልጽ ለሕዝቡ ተናገረ። በሰለሞን ላይ የተጣለውን ኃላፊነት በሙሉ ወደ እግዚአብሔር አዞረ። ይህም የዳዊት አገላለጽ ሰለሞን የዳዊት ምርጫ አለመሆኑን ያመለክታል። አስተዋላችሁ? ይህ የዳዊት አገላለጽ ሰለሞን የዳዊት ምርጫ አለመሆኑን ያመለክታል። እስቲ ቁጥር 6ን እንመልከት። እርሱም ልጅ ሆነኝ ዘንድ መርጫዋለሁና እኔም አባት ሆነዋለሁና ልጅ ሰለሞን ቤቴንና አደባባዮቼን ይሠራል፣ ትእዛዜንና ፍርዴንም በማድረግ እንደ ዛሬው ቢጸና መንግሥቱን ለዘላለም አጸናዋለሁ አለኝ ይላል። የዳዊት ልብና ነፍስ ቤተ መቅደሱን ለመገንባት ወገኖቼ የተዘጋጀ ነበረ። እግዚአብሔር ግን እርሱ ቤተ መቅደሱን እንደማይሠራለት በተናገረው ጊዜ ራሱን ለእግዚአብሔር ፈቃድ አስገዛ። ሆኖም የሚያስፈልገውን ቁሳቁስና የሰው ኃይል በሙሉ ካዘጋጀ በኋላ ሰለሞን ይገነባ ዘንድ አበረታታው። ዳዊት ለሰለሞን የቤተ መቅደሱን ያሰራሩ ኔታ የሚገልጾን ካርታ ሰጠው። ይህንንም ከቁጥር 11 እስከ 13 ባለው ስፍራ ላይ ተመልከቱ። አንደኛ ዜና ምዕራፍ 28 ከቁጥር 11 እስከ 13 ያለውን ስፍራ በኋላ ተመልከቱ። ልክ ሙሴ የመገናኛውን ድንኳን ለማሰራት ፕላኑን እንደሰጠ ሁሉ ዳዊትም የቤተ መቅደሱን አሰራር የሚያሳየውን ፕላን ለሰለሞን ሰጠው። ዳዊት ለቤተ መቅደሱ ቃዎችና መገልገያ መሳሪያዎች እንዲሁም ማስጌጫዎች የሚያገለግሉ እጅግ ብዙ ወርቆችንና ብሮችን ሰጠ። በእግዚአብሔርም ቤት ለሚያገለግሉበት ቃ ሁሉ ለአገልግሎት ሁሉ ለሚሆነውም ለወርቁ ቃ ወርቁን በሚዛን ሰጠው። ለአገልግሎት ሁሉ ለሚሆነውም ለብር ቃ ሁሉ ብሩን በሚዛን ሰጠው። ለወርቁም መቅረዞችና ለቀንዲሎቹም ወርቁን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለብሩም መቅረዞች እንደ መቅረዙ ሁሉ ሥራ ብሩን በየመቅረዙና በየቀንዲሉ በሚዛን ሰጠው የሚለውን ቃል ከቁጥር 14 እና 15 እናነባለን። ለዚህ ቤተ መቅደስ ማሰሪያ ይሁን ዘንድ የፈሰሰው ገንዘብ እጅግ በጣም ብዙ ከመሆኑም በላይ ሀብቱም ዳዊት በንግስና ዘመኑ ያከማቸው ነበር። እዚህ ላይ ልብ ልትሉ የሚገባው ነገር ቢኖር ዳዊት ይህንን ሁሉ ያደረገው እግዚአብሔርን ለማክበር መሆኑን ነው። ቁጥር 19ን ተመልከቱ። ዳዊትም የሥራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ አለ ይላል። ሊተኮርበት የሚገባው ሐሳብ ቢኖር ይህ ነው። የማደሪያው ድንኳን አሰራር ሁኔታ ከእግዚአብሔር እንደሆነ ሁሉ የቤተ መቅደሱም አሰራር እንዲሁ ከእግዚአብሔር የሆነ ነበር። እግዚአብሔር የቤተ መቅደሱን አሰራር ሁኔታ እናቅድ አወጣ። ቤተ መቅደሱ የሚሰፍርበትን ዮርዳኖስን አውድማ መረጠ። ዳዊትንም አነሳሳው። ነገር ግን እርሱ ሕንጻውን እንዳይሠራ አገደው። ዳዊትም ልጁን ሰለሞንን ጠንክር፣ አይዞ፣ አድርገውም፣ አምላኬ እግዚአብሔር አምላክ ካንተ ጋር ነውና አትፍራ አትደንግጥም፣ ለእግዚአብሔርም ቤት አገልግሎት የሚሆነው ሥራ ሁሉ እስኪፈጸም ድረስ እርሱ አይተውህም አይጥልህም ይላል። ዳዊት ቤተ መቅደሱን ለመገንባትና ለማየት በጣም ተነሳስቶ ስለነበረ ሰለሞን ሁሉን ነገር በሚገባ እንዲያደርግና እንዲሰራ ያበረታታዋል። ሰለሞን በሥራው እንዲጠመድ አባቱ ዳዊት በጣም ጓጉቷል። አንደኛ ዜና ምዕራፍ 28 ቁጥር 21ን አለፍ ብላችሁ ተመልከቱ። እነሆም ለእግዚአብሔር ቤት አገልግሎት ሁሉ የሚሆኑ የካህናትና የሌዋውያን ክፍሎች በዚያ አሉ። ለሁሉም አይነት አገልግሎትና ሥራ በብልሃትና በነፍሱ ፈቃድ የሚሰራ ሁሉ ካንተ ጋር ይሆናል፣ አለቆችና ሕዝቡም ሁሉ ፈጽመው ይታዘዙሃል አለው። ትመለከታላችሁ፣ ዳዊት በመንግሥቱ ውስጥ ከእርሱ ጋር ሊቆሙ የሚችሉ ብዙ ሰዎች ነበሩት። ካህናቶች፣ ሠራተኞች፣ አስተዳዳሪዎች፣ ሌዋውያንና ሌሎችም ከሰለሞን ጋር ቤተ መቅደሱን ለመገንባት ተነሳስተው ነበር። ሰለሞን ሊያደርገው የሚገባ ነገር ቢኖር ወገኖቼ፣ ከዳዊት በተቀበለው ፕላን መሠረት የቤተ መቅደሱን አሰራር መከታተልና ማስፈጸም ነበር። ዳዊት ለቤተ መቅደሱ ሥራ ሕዝቡን ስለ ማነሳሳቱ የሚያወሳውን ክፍል ደግሞ ከምዕራፍ 29 እንመለከታለን። ይህ እንግዲህ የአንደኛ ዜና የመጨረሻው ትምህርታችን ይሆናል ማለት ነው። ወደ ምዕራፍ 29 ስንመጣ ዳዊት ትኩረቱን ከቤተ መቅደሱ ላይ አንስቶ ወደ መንግሥቱ ሲያደርግ እንመለከታለን። አስተውሉ፣ ወደ ምዕራፍ 29 ስንመጣ ዳዊት ትኩረቱን ከቤተ መቅደሱ ላይ አንስቶ ወደ መንግሥቱ ሲያደርግ እንመለከታለን። በርግጥ የሚሞትበት ቀን በደረሰበት ሰዓት በሐሳቡ ውስጥ የነበረው የመንግሥቱ ጉዳይ ቤተ መቅደሱ ነበር። በዚህ ወቅት ያደርገው የነበረው ንግግር ለሕዝቡ የቀረበ የመጨረሻው መልእክት ነበር። ሽማግሌው ያዕቆብ የመሞቻው ወቅት በደረሰ ጊዜ ወገኖቼ ልጆቹን እንዳሰባሰበና እንደባረካቸው ታስታውሳላችሁ። ሙሴም የሕይወቱ መጨረሻ በደረሰና በመጣ ወቅት ለአስራ ሁለቱ ነገዶች የሚነግራቸው መልእክት ነበረው። አሁንም ዳዊት የሕይወቱ የመጨረሻው ሰዓት ላይ በመድረሱ ለሕዝቡ የሚሆንን መልእክት አቀረበ። አንደኛ ዜና ምዕራፍ 29 ቁጥር 1ን ተመልከቱ። ንጉሡም ዳዊት ለጉባኤ ሁሉ እንዲህ አለ፣ እግዚአብሔር ብቻውን የመረጠው ልጄ ሰለሞን ገና ብላቴና ለጋ ነው። ሕንጻው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ሥራው ታላቅ ነው ይላል። ዳዊት ሰለሞን ገና ብላቴና ለጋ ነው ሲል ሊናገር የፈለገው ገና ልጅ እና ልምድ የሌለው ነው ለማለት ፈልጎ ነው። ዳዊት ሁሉን የሚያውቅና በድሜው ያካበተው ጥሩ ልምድ ያለው ሰው ሲሆን በዚያ ላይ ቸር ለጋስና ሩሩ ሰው ነበር። ሰለሞን ግን ገና ጀማሪ ነው። በዚህም ላይ ስለ መንግስቱም ሆነ ስለ አስተዳደሩ ምንም አይነት ልምድ የሌለው ወጣት ነበር። ቁጥር 2 እና 3ን ተመልከቱ። ዳዊት ሲናገር በቁጥር 2 እና በ3 መሰረት ማለት ነው ላምላኬ ቤት ስል ያቅሜን ሁሉ ለማድረግ ተዘጋጅቻለሁ ይላል። እኛም ልክ እንደ ዳዊት በሕይወታችን ውስጥ እግዚአብሔርን ብናስቀድም ምንኛ በተደሰትን። እነዚህ ዳዊት ያቀረባቸው ስጦታዎች ከራሱ ሀብት የመጡ ናቸው። ጥሩ ብር በሰራተኞች እጅ ለሚሰራው ሥራ ሁሉ ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው ይላል። አንደኛ ዜና ምዕራፍ 9 ቁጥር 5ን ተመልከቱ። ዳዊት ራሱን በምሳሌነት አስቀመጠ። በስጦታው ውስጥ ስግብግብነትና ስስት ወይም ደግሞ ወደ ኋላ ማለት አልታየበትም። ሕዝቡም እንዲሰጥ የሚገፋፋን እውነተኛ ነገር አደረገ። የአባቶችም ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም፣ የመቶ አለቆችም በንጉሡም ሥራ ላይ የተሾሙት በፈቃዳቸው አቀረቡ የሚለውን ቃል ደግሞ ከቁጥር 6 እንመለከታለን። ከሕዝቡም መካከል በዚህ መልኩ ትክክለኛ ምላሽ ይመጣ። እስቲ አለፍ ብላችሁ በኋላ ቁጥር 7 እና 8ን ተመልከቱ። በዚህ ክፍል መሰረት ለቤተ መቅደሱ ግንባታ ሕዝቡ በልግስናና በደስታ ሲሰጥ እንመለከታለን። ሕዝቡም ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሡም ዳዊት ደግሞ ታላቅ ደስታ ደስ አለው ይላል። ቁጥር 9ን ልብ ይሏል። ሕዝቡ በፈቃዱ ስጦታውን ይዞ ሲመጣና ሲሰጥ ሲያይ ዳዊት ታላቅ ደስታ ተሰማው። ወገኖቼ ለእግዚአብሔር ልትሰጡ ካሰባችሁ በደስታ ስጡ። በግድ ወይም በሐዘን ወይም ደግሞ በግፊት አይሁን። በደስታና በፈቃደኝነት ከሰጣችሁ ደግሞ ልባችሁ በደስታና በፍቅር ይሞላል። ጳውሎስም ያለው ይህንኑ ነበር። ሕዝቡም ስጦታቸውን በፈቃደኝነት ስላመጡ ታላቅ የደስታ ወቅት ሆነላቸው። ዳዊትን በጉባኤ ሁሉ ፊት እግዚአብሔርን ባረከ። ዳዊትም አለ፣ አቤቱ የአባታችን የእስራኤል አምላክ ሆይ ከዘላለም እስከ ዘላለም ተባረክ ይላል። ቁጥር 10ን ልብ ይሏል። ዳዊት የእስራኤል አባት የሆነውን እግዚአብሔርን እንደ ጠራ ልብ በሉ። በብሉይ ኪዳን እግዚአብሔር የግለሰብ አባት አልነበረም። ዳዊትም አባቴ ብሎ በፍጹም አልጠራውም። እግዚአብሔርም ቢሆን ዳዊትን የሚጠራው ባሪያዬ እያለ ነው። የሙሴ ሕግ ሰዎችን የእግዚአብሔር ልጆች እንዲሆኑ አላደረገም። በኢየሱስ ክርስቶስ ያለ እምነት ብቻ ነው የእግዚአብሔር ልጆች ያደረገን። ወገኖቼ አሁን ታላቁን የዳዊትን ጸሎት እንመለከታለን። አንደኛ ዜና ምዕራፍ 29 ቁጥር 11ን ልብ በሉ። አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ግርማ ላንተ ነው። አቤቱ መንግሥት ያንተ ነው፣ አንተም በሁሉ ላይ ከፍ ከፍ ያልህ ራስ ነህ ይላል። እነዚህ ቃላት የታወቁ ድምጸትን ይሰጣቸዋልን? ደቀ መዛሙርት ጌታ ኢየሱስን እንዴት መጸለይ እንዳለባቸው እንዲያስተምራቸው በጠየቁት ወቅት ያስተማራቸው ጸሎት ምሳሌ የሚሆን ጸሎት ነበር። ዳዊት አስቀድሞ ወደ ጸለየው ጸሎት ነበር የወሰዳቸው። መንግሥትህ ትምጣ የሚለው ጸሎት በዳዊት ልብ ውስጥ ነበር። እነዚህ ቃላት ተስፋንና ብርታትን ያዙ ሲሆን እንደገና በመሠዊያው አካባቢ ባንድ ላይ የሚሰባሰቡትን ተስፋ ነበር የሚያሳየው። ይህ አይነቱ ጸሎት በብሉይ ኪዳን ከታወቁት ጸሎቶች ውስጥ አንዱ ነበር። ይህ ጸሎት ሁሉን የጠቀለለ ግርማዊነትንና ክብርን፣ ውዳሴንና ምስጋናን የሚያሳይ ነበር። አንደኛ ዜና ምዕራፍ 29 ቁጥር 11ን ተመልከቱ። በኋላ የሰውን ችሎታና በእግዚአብሔር ላይ ያለውን ጥገኝነት የሚያመለክት ጸሎት ነው። ትሕትናን፣ ንስሐንና ራስን አሳልፎ መስጠትንም ያጠቃልላል። ሁሉም ነገር የእግዚአብሔር መሆኑ የተገለጸበት ነው። ዳዊት መንግሥቱ የእግዚአብሔር እንደሆነ ተረድቷል። ጌታ ኢየሱስ ደቀ መዛሙርቱን ለማስተማር የተጠቀመውም ይህንኑ ነበር። መጽሐፍ ቅዱሳዊ የሆነው መንግሥታዊ አስተሳሰብ የሚያሳየው ዘላለማዊና ጊዜያዊ የሆነውን መንግሥትን ነው። ሁለቱንም ማለትም ዓለም አቀፋዊ መንግሥትንና አገራዊ መንግሥትንም ጭምር ነው። በአጠቃላይ ሲነገር ግን ሰማያዊ መንግሥት በምድር ላይ ያለውን የማስተዳደርን ሥልጣን ነው የሚያመለክተው። እግዚአብሔር አዳምን በፈጠረበት ወቅት ምድርን ይገዛና ያስተዳድር ዘንድ ሥልጣንን ሰጠው። አሁን መንግሥትህ ሲል ምን ማለቱ ይሆን? ይህ የሚያሳየው እግዚአብሔር ምድርን እንደሚገዛ ነው። ይህ ጸሎት የሚያመለክተው ምድር እንደገና በእግዚአብሔር አገዛዝ ውስጥ እንደምትገባ ነው። ዛሬ ይህችን ምድር እግዚአብሔር እየገዛት እንዳልሆነ እንደምትረዱ ተስፋ አደርጋለሁ። እርሱ እያስተዳደራት ቢሆን ኖሮ የልብ ስብራት፣ ለቅሶ፣ ተስፋ መቁረጥና ጦርነት በዚህች ምድር ላይ ባልኖረ ነበር። እንደሚመጣ የምንፈልገውና የምንጸልየው መንግሥት ከዚህ ሁሉ ነጻ የሆነን ነው። ይህ መንግሥት የሚመጣው ደግሞ በእግዚአብሔር መንገድ ብቻ ነው። ይህ መንግሥት መለኮታዊ አስተዳደር ያለው መንግሥት ነው። ሰው በዚህ ምድር ላይ የአይነቱን መለኮታዊ አስተዳደር መገንባት ፈጽሞ አይችልም። ይህንን መንግሥት ሊመሰርት የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። መንግሥትህ ትምጣ የሚለው ጸሎት በአምልኮ ፕሮግራም መዝጊያ ብቻ ላይ እንዲጸለይ እኔ አልፈቅድም። ወገኖቼ፣ በግል ለሚደረግ ጸሎት ጠቃሚ እንደሆነ እኔ እረዳለሁ። ዳዊት የእግዚአብሔርን መንግሥት ወደዚህች ምድር መምጣት ተመለከተ። ያም ቀን የክብርና የደስታ ቀን እንደሚሆን ተረዳ። ቁጥር 14 እንዲህ ይላል፣ ሁሉ ካንተ ዘንድ ነውና ከጂም የተቀበልነውን ሰጥተንሃልና ይህን ያህል ችለን ልናቀርብልህ እኔ ማነኝ ይላል። ደስ የሚያሰኘው ነገር ቢኖር ለእግዚአብሔር ምንም ልትሰጡት አለመቻላችሁ ነው ወገኖቼ፣ ምክንያቱም ሁሉም ነገር የእርሱ ነውና። ነገር ግን እናንተ በሰጣችሁት ጊዜ አብዝቶ ይባርካችኋል። አንዳንዶቻችን ድሆችና ጠባብ አስተሳሰብ ሊኖረን የቻለበት ምክንያት ለእግዚአብሔር ለጋሳ ለመሆናችን ነው። እግዚአብሔር ሊባርከን የሚችለው ልባችን ለርሱ ሲከፈትና ያለንን ስንሰጠው ነው። አቤቱ አምላካችን ሆይ፣ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው፣ ሁሉም ያንተ ነው ይላል ቁጥር 16። ኦ ይህንን መገንዘብ እንዴት ታላቅ ነው ወገኖቼ። የሰለሞን ወደ ዙፋኑ መምጣት የሚያመለክተውን ክፍል ደግሞ ከቁጥር 22 እና 23 ትመለከታላችሁ። ሕዝቡም እግዚአብሔርን ባረኩ፣ ለእርሱም መሥዋዕትን አቀረቡ፣ ሰለሞንንም ንጉሥ አድርገው ሸውሙት። አስቀድሜ እንደ ተናገርኩት ቁጥር 22ና 23ን ተመልከቱ። የእስራኤል ሕዝብ በሙሉ ከሰለሞን ጋር የተባበሩ፣ ሰለሞንም ዳዊት ከመሞቱ በፊት የንግሥናውን ሥልጣን ይለማመድ ጀመር። የዳዊትን ሞት ደግሞ የምትመለከቱት ከቁጥር 26 እስከ 28 ባለው ስፍራ ላይ ነው። ከቁጥር 26 እስከ 28 ያለውን ብትመለከቱ የዳዊትን ሞት ታገኛላችሁ። እግዚአብሔር ዘግቦ የሰጠን ነገር ይህ ነው። እግዚአብሔር ስለ ዳዊት ምን ይሰማው እንደነበረ እንድታውቁ ይፈልጋል። ምናልባት ወገኖቼ ዳዊት ከሠራው ኀጢአት የተነሣ ላትወዱት ትችላላችሁ፣ እግዚአብሔር ግን ይወደዋል። እግዚአብሔር ዳዊትን ስለ ወደደውና እስከ ሕይወቱ ፍጻሜ ድረስ ከእሱ ጋር ስለ ነበረ እግዚአብሔር እየተመሰገነ ይሁን። ምክንያቱም ዳዊት ሰው ነበረና። ይህ የዳዊት ሁኔታ እኔን ያበረታታኛል፣ ምክንያቱም እኔም ሰው ነኝና። ስበድል እንኳን በምሕረት እጁ አሳልፎ ቀጥቶና አስተካክሎ ይመልሰኛል። ከዳዊትም ጋር እንደ ነበረው ከእኔም ጋር ይኖራል። እግዚአብሔር መልካም አምላክ ነው ወዳጆቼ፣ እግዚአብሔር ድንቅ አምላክ ነው። እኔና እናንተ ቤተ መቅደስን ልንገነባ አንችልም፣ ነገር ግን ሥጋችንን ቤተ መቅደሱ አድርገን ልናቀርብለት እንችላለን። ራስንስ ለእግዚአብሔር ማቅረብ ምንኛ አስደሳች ነገር ነው! እግዚአብሔር ወዳጆቼ ስለዚህ ድንቅ አሰራሩና ቃሉ ለዘላለም የተባረከ ይሁን። ከዚህ ከአንደኛ ዜና መጽሐፍ እግዚአብሔር ብዙ ቁም ነገሮችን ለኔም ሆነ ለእናንተ እንዳተረፈ እምነታችን ነው። ደህና አደሩ
አድማጮቻችን። እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና አደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።